ዛሬ አብረን እንድንመለከት የተዘጋጀውበት ክፍል እዚህ ማርቆስ 6 ላይ ከቁጥር 45 ጀምሮ ያለውን ነው እና እንደዚህ የሚል ርዕስ ሰጥቼዋለሁ። ክርስቶስ ጌታችን ሁኔታችንን ያያል የሚል ርዕስ ሰጥቼዋለሁ። እና ባለፉት ሳምንታት እንደተመለከት ነው ትዝ ይላችሁ እንደሆነ ጌታ ኢየሱስ ክርስቶስ ካለፈው ሳምንት በፊት ነው ያየነው ወደ ደቀ መዛሙርቱን ይዞ ወደ ምድረ በዳ ሄደው ሊያርፉ ሲሉ በጣም ብዙ ሺህ ሰዎች ከበቧቸው። ከዛ በኋላ እረፍት መውሰዳቸውን ጥለው እነዛም ብዙ ሺህ ሰዎች ጌታ ኢየሱስ ለረጅም ሰዓት እንዳስተማራቸው ካስተማራቸው በኋላ ደቀ መዛሙርቱ መጥተው መሽቷል፣ ሰዎቹን እናሰናብታቸው፣ ወደ መንደር ሄደው ምግብ ለራሳቸው እንዲገዙ ሂዱ በላቸው ብለው ጠየቁ። ጌታ ኢየሱስ ራሳችሁ ስጧቸው ብሎ ተናገረ። ምንም ነገር እንደሌላቸው ነው የተናገሩት። ግን የአንድ ልጅ 5 እንጀራና 2 አሳ ነበረ። እሱን አመጡለት። ጌታ ኢየሱስ ያንን ባረከ፣ 5000 ሰዎች በሉ የሚለውን አይተን ነበር። ይሄ በጣም አስደናቂ ተአምር ነው። ጌታ ኢየሱስ ፍላጎታችንን አይቶ ዝም አይልም። የሚራራ የሚያዝን አምላክ እንደሆነ ተመለከትን። ዛሬ ከዛ ሁኔታ በኋላ ነው ጌታ ኢየሱስ ህዝቡን አሰናብቶ ቁጥር 45 እንደምታዩት ህዝቡን ሲያሰናብት ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው። በቃ እኔ እዚህ ቆያለሁ፣ እናንተ ሂዱ ወደ ማዶ ብሎ በግድ አላቸው። ደቀ መዛሙርቱ መታዘዝ ነበረባቸው። ታዘው በባህሩ ላይ መጓዝ ጀመሩ። ግን ባህሩ ላይ እየተጓዙ እንዳለ እናንተ አሁን ማሰብ ትችላላችሁ። እኔ እነዚህን የወንጌል ክፍሎች እንደዚህ በተከታታይ ስናያቸው ስለ ጌታ ኢየሱስ አስደናቂ ነገሮችን እንደሚያሳዩን ነው የምመለከተው። እና በባህሩ ላይ እነሱ ይጓዛሉ። ገና ጊዜ ነው የጀመሩበት፣ ፀሐይ እንዳለች ነው፣ ፀሐይ አልጠለቀችም። ግን ፀሐይ ከጠለቀች በኋላ ልክ እንደዚህ ሀገር አሁን እኛ እስከ 9 ድረስ ፀሐይ እንዳለች ነው። እዛ ግን በ12 ሰዓት ነው። ልክ እኛ በ6 በምንለው ሰዓት ፀሐይ ትጠልቃለች እና ጨለማው በሙሉ ድቅድቅ ጨለማ ነው እና ፀሐይ ጠለቀች፣ ጨለማ ሆነ። እነሱ በታንኳ እየሄዱ ነው፣ ግን ነፋስ ከፊት ለፊታቸው መጣ። በጣም አስጨናቂ ሁኔታ ውስጥ ነበሩ። ጌታ ኢየሱስ ክርስቶስ በዛ መካከል መጥቶ እንደ አዳናቸው ነው የምናየው እና ጌታ ኢየሱስ ክርስቶስ የሰጠሁት ርዕስ ሁኔታችንን ያያል የሚል ነው እና አንድ 4-5 ነጥቦችን በዚህ ነጥብ ዙሪያ እንድንመለከት ፈልጋለሁ። በመጀመሪያ ጌታ ኢየሱስ ህዝቡ ወይም የራሱ ሰዎች ያሉበትን ሁኔታ በሚገባ የሚያውቅ የሚያይ አምላክ ነው። አሁን ይህንን ስንመለከት የመጀመሪያ ነጥቤ ላይ አንድ ነገር ልታስታውሱ ትችላላችሁ። ከዚህ ከቃል ላይ ጌታ ኢየሱስ ወደ ማዶ ሂዱ ብሏቸዋል። እሱ እዚህ ከባህሩ ማዶ ነው ያለው እና እነሱ ደግሞ ወደ ባህሩ ማዶ እየሄዱ ነው። አሁን የምንመለከተው ጌታ ኢየሱስና ደቀ መዛሙርቱ በሁለት ምን አይነት ቦታ ላይ ናቸው? የተለያዩ ቦታ ላይ ናቸው። እሱ እዚህ ነው፣ እነሱ ባህር ውስጥ ነው ያሉት። እና ቁጥር 46ን ስታዩ ይህንን ነው የምንረዳው። ካሰናበታቸው በኋላ ሊጸልይ ወደ ተራራ ወጣ እና እሱ ብቻውን፣ እነሱ ብቻቸውን፣ እሱ በምድር ላይ፣ እነሱ በባህር ላይ። ግን በባህር ላይ እነሱ እየሄዱ በነበረበት ጊዜ ሁኔታው ዝም ብሎ አይነት ሁኔታ አልነበረም። ምክንያቱም ትመለከታላችሁ እዚህ ቁጥር 47 ላይ በመሸም ጊዜ ታንኳይቱ በባህር መካከል ሳለች እሱ ብቻውን በምድር ላይ ነበረ፣ ነፋስ ከወደፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ እየሄደ ወደ እነሱ መጣ ይላል። አሁን ሁኔታውን እንደዚህ በአይነ ህሊናችሁ ስታዩት እሱ እዚህ እየጸለየ ነው፣ እነሱ እየሄዱ ናቸው እና እየሄዱ እያሉ ነፋስ ከፊት ለፊታቸው መጥቷል። በጣም አስጨናቂ ሁኔታ ውስጥ ነበሩ እና የነፋሱ አቅጣጫ የሚሄዱበትን መንገድ እንደሚገባና ትክክለኛ አላደረገላቸውም። አሁን ነፋሱ ከፊት ለፊት ከመጣ መርከባ ምንድን ነው የምትሆነው? ትወዛወዛለች። ያ ብቻ አይደለም፣ ጀልባዋ እንደሚገባ መሄድ አትችልም። ያ ብቻ አይደለም፣ ነፋስ ውሃውን እያነሳ ወደ ታንኳ ውስጥ ምን ያደርጋል? ይጨምረዋል። እና ወደፊት የሚያደርጉት እንቅስቃሴ በጣም የታቀበና የተዘጋ ነበር። እና እነዚህ ሰዎች ባለፈውም ስለ ባህር ላይ እሱ ተኝቶ በነበረበት ጊዜ ያለውን ክፍል ስንመለከት እንዳየ ነው። በባህር ሙያ በጣም የታወቁ ኤክስፐርቶች ናቸው እነዚህ ጴጥሮስ፣ ዮሐንስ፣ ወንድሙ እንድሪያስ እና የዮሐንስ ወንድም ያዕቆብ። አራቱም አሳ አጥማጆች ነበሩ እና በባህር ላይ ከማንም የተሻለ እውቀት ያላቸው ሰዎች ናቸው። አንዳንድ ጊዜ እውቀቶቻችን የማይረዱንና የማያግዙን ጊዜዎች አሉ። አሁን ይሄ አንዱ ጊዜ ነው። ወደፊት መሄድ ይፈልጋሉ፣ ግን ወደፊት መሄድ አልቻሉም። ደግሞ ሌላም አስጨናቂ ሁኔታ አለ። በአይናቸው አይተው አንዳንድ እርምጃ እንዳይወስዱ ጊዜው ምንድን ነው? ጨለማ ነው። ስለዚህ ጨለማ፣ ነፋስ እና አስጨናቂ ሁኔታ ውስጥ ነው የነበሩት። ግን በእንደዚህ አይነት አስጨናቂ ሁኔታ ውስጥ ሰዎች ሲኖሩ ብዙ ጊዜ አይምሯቸውና ልባቸው እንደዚሁ በቀላሉ የሚታይ ነገር አይደለም። አስጨናቂ ሁኔታ ሲያጋጥም ሰዎች የሚያስቧቸው ብዙ ነገሮች አሉና እነዚህ ደቀ መዛሙርት በቃ ጌታ ትቶናል አይደል? ለብቻችን ትቶናል፣ ተስፋ የለንም፣ ልንጠፋ ነው፣ ልናልቅ ነው የሚል ነገር ወደ አይምሯቸው እንደመጣ ልታስቡ ትችላላችሁ። ግን እዚህ ጋር ቁጥር 51 እና 52 ላይ የሚገርም ነገር ታያላችሁ። ወደ እነሱም ወደ ታንኳይቱ ገባ፣ ነፋሱም ተወ ይልና በራሳቸውም ያለመጠን እጅግ ተገረሙ ብሎ ስለ እንጀራው አላስተዋሉምና ነገር ግን ልባቸው ደንዝዞ ነበር። አሁን እነዚህ ነገሮች በጣም በፍጥነት ነው አንዱ ከአንዱ እየተከታተለ የምታዩት። 5000 ሰዎች በልተዋል። ጌታ ኢየሱስ ለሰዎች ያለውን ርኅራሄ አሳይቷቸዋል። 5000 ሰዎች 5 እንጀራና 2 አሳ ተቆርሶ የተሰጣቸው 5000 ሰዎች በልተው የጠገቡትንና ያተረፉትን 12 መሶብ ሰብስበዋል። ግን ያንን ተአምር መሆኑን እያወቁ ያንን አስበው በዚህም በጨለማው መንገድ ውስጥ ጌታ ኢየሱስ ይረዳናል፣ ያዝንልናል ወደሚል አመለካከት ሲመጡ አታያቸውም። ልባቸው ምን ሆኖ ነበር? ደንዝዞ ነበር ይላልና። ስለዚህ ለዚህ ነው አሁን አስጨናቂ ሁኔታ ውስጥ ነው ያሉት። ልባቸው ደንዝዟል። እግዚአብሔርና ጌታ ኢየሱስ ክርስቶስ መጥተው ይረዱናል ወደሚል አይነት ሁኔታ ሲመጡ አታያቸውም። ይሄ የሰዎች ሁሉ ድካም እንደሆነ ማስተዋል ትችላላችሁ። ግን በጣም የሚገርመው ጌታ ኢየሱስ ክርስቶስ የነበሩበትን ሁኔታ አይቷል። አሁን ከሩቁ ሆኖ ጌታ ኢየሱስ ክርስቶስ አብሯቸው አይደለም፣ እዛ ተራራ ላይ እየጸለየ ነው ያለው። እነሱ ባህሩ መካከል ነው ያሉት። ግን በባህሩ መካከል ላይ እየተጨነቁ እያሉ ጌታ ኢየሱስ ክርስቶስ አይቷቸዋል። የሚገርም ነው ይሄ። ጌታ ኢየሱስ ክርስቶስ እኔና እናንተ በምንም አይነት ሁኔታ ውስጥ እንሆን ልክ ደቀ መዛሙርቱ በነበሩበት ሁኔታ ውስጥ እንዳያቸው እኔና እናንተንም ሊያየን የሚችል ደግሞም በእውነት የሚያየን አምላካችን ነው እና እኔ ከዚህ ክፍል የሰጠሁት ርዕስ ክርስቶስ ኢየሱስ ጌታችን ያለንበትን ሁኔታ በሙሉ ምን የሚያደርግ አምላክ ነው? የሚያይ አምላክ ነው። መጽሐፍ ቅዱስ ላይ ተመስርተን የእግዚአብሔርን ማንነትና ባህሪ ለመተንተን ስንነሳ አንዱ የእግዚአብሔር ባህሪ ምን ተብሎ ነው የሚታወቀው? እግዚአብሔር አምላካችን ሁሉን የሚያውቅ አምላክ ነው። ሁሉን የሚያይ አምላክ ነው። አሁን እኔና እናንተ የሰዎችን አእምሮ ማየት አንችልም። በሰው ውስጥ የሚመላለሰውን ሀሳብ ማንበብና መረዳት አንችልም። ጌታ ግን በእኛ ውስጥ የሚመላለሰውን ሀሳብ ማንበብ የሚችል መረዳት የሚችል በጣም አስደናቂና ግሩም የሆነ ችሎታ ያለው አምላክ ነው። ስለዚህ ጌታ ኢየሱስ ክርስቶስ ይህንን ችሎታውንና ይህንን ባህሪውን ለደቀ መዛሙርቱ እየገለጠ ነው ያለው። በኋላ ነው የተመለከቱት፣ ከሩቅ ሆኖ ሲጨነቁ አያቸው። እና ይሄ አጠቃላይ የሚሰጠን ትምህርት ምንድን ነው? እኛ ባለንበት ሁኔታ ውስጥ ያለንበትን ነገር ያለንበትን አጠቃላይ ሁኔታ ጌታ ኢየሱስ ክርስቶስ ያውቀዋል፣ ደግሞም ያየዋል። ይሄንን ሳስብ ነው እኔ በዚህ ቃል በጣም እጽናናለሁ። አንዳንድ ጊዜ በዚህ ምድር በምንኖርበት ጊዜ በምድር የምንኖረው ኑሮ ልክ እንደ ባህሩ ላይ እንዳለችው እንደ ጀልባዋና እንደ ደቀ መዛሙርቱ የሚያጋጥሙን ልዩ ልዩ ወጀቦች አሉ። ወደፊት መራመድ እንፈልጋለን፣ ግን ከፊት ለፊታችን የሚመጣ የተለያየ ችግር አለ። ከግራችን፣ ከቀኛችን፣ ከኋላችን የሚመጣ የተለያየ ችግር አለ። ከዚህ የተነሳ እንጨነቃለን፣ እንፈራለን። አንዳንድ ጊዜ ምንድን ነው የምናደርገው ብለን ጥያቄዎች እንጠይቃለን። ግን በእነዚህ አይነት ሁኔታ ውስጥ ሁሉ እያለን ጌታ ኢየሱስ ክርስቶስ ያየናል። ከሰዎች ጋር እንሁን ብቻችንን፣ በህመም እንሁን በጤንነት፣ በምድር ላይ እንሁን በባህር፣ በአየር ላይ እንሁን ወይም በመኪና ውስጥ እዚህ ጋር በአይሮፕላን እንሁን በመኪና ብዬ ተናግሬበታለሁ። በገጠር እንሁን በከተማ፣ በአሜሪካ እንሁን በኢትዮጵያ፣ እግዚአብሔር ባለንበት ቦታ ሁሉ ባለንበት ሁኔታ የሚመለከት አምላክ ነው። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን በባህር ላይ ሲጨነቁ እንዳየ እኔና እናንተም ያለንበትን ሁኔታ በትክክል የሚያይ አምላክ ነው። ተመልከቱ ምንድን ነው የተጻፈው። በመሸም ጊዜ ታንኳይቱ በባህር መካከል ሳለች እሱ ብቻውን በምድር ላይ ነበረ። ነፋስ ከወደፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ እየሄደ ወደ እነሱ መጣ። አይቷቸዋል ሲጨነቁ። እኛንም ያለንበትን ሁኔታ ጌታ ኢየሱስ ክርስቶስ በትክክል ያያል። አንዳንድ ሰዎች ጌታ እንደሚያይ አያምኑም። ስለዚህ ሰዎች ጋር ሄደው ሰዎች መፍትሄ እንዲሰጧቸው ይፈልጋሉ። በጣም የሚገርም ነገር ነው። እኔ ክርስቲያኖችን በዚህ ዘመን በጣም እየታዘብኩ ያለሁበት ዘመን ነው። ምክንያቱም ጌታ እንደሚያያቸው፣ ጌታ እንደሚረዳቸው በፍጹም አያምኑም። የሆነ ነቢይ እከሌ ወይም ደግሞ እከሌ የሚባል አገልጋይ ነው ሊረዳን የሚችል ወይም ደግሞ ከችግራችን ሊያወጣን የሚችል ብለው ያስባሉ። ጌታ ኢየሱስ ክርስቶስ ነው እኛን ሊረዳን የሚችል የሰማይና የምድር ፈጣሪ ሁሉን የሚችል በሁሉ ላይ ስልጣን ያለው እኛም በትክክል የሚያውቀን ሊረዳን ደግሞ ዝግጁ የሆነ። ሁለተኛው ነጥቤ ላይ እመጣለሁኝ። ጌታ ኢየሱስ ክርስቶስ አይቶ የተጨነቁትን አይቶ ከንፈሩን መጥቶ ከሩቁ የሚቀር አምላክ አይደለም። ሁለተኛው ነጥቤ ጌታ ኢየሱስ ክርስቶስ ወደ ተጨነቁት ይመጣል የሚል ነው። አይቶ ከሩቁ ሆኖ አይቶ ምንድን ያደረገው? ከሌሊቱ በአራተኛው ክፍል በባህር ላይ የሄደ ወደ እነሱ መጣ። ሊያልፋቸውም ይወድ ነበር። አሁን ተመልከቱ፣ ታንኳ ላይ ነው ያሉት፣ እየቀዘፉ ነው ያሉት እና ግን እንደሚገባ ወደፊት መሄድ አልቻሉም። ስለዚህ እየተጨነቁ ነው ያሉት። ምን እንደሚያደርጉ ግራ የገባቸው ሰዎች ናቸው። ግን ጌታ ኢየሱስ ክርስቶስ ወደ እነሱ መጣ። ባህሩ እና ነፋሱ እነሱን እያስጨነቃቸው ነው። ጌታ ኢየሱስ ክርስቶስ የሰዎችን ጭንቀት አይቶ ዝም የሚል አምላክ አይደለም። ጌታ ኢየሱስ የሕዝቡን ጭንቀት አይቶ ምን ያደርጋል? እርምጃ ይወስዳል። ጸሎት ጸልየን ከሆነ በሚያስጨንቀን ነገር ላይ ጌታ ኢየሱስ በእውነት ጸሎታችንን ለመመለስ እርምጃ ይወስዳል። አሁን ከዚህ ውስጥ የምንወስዳቸው መርሆች ናቸው። ከፈለጋችሁ ምን ልትሏቸው ትችላላችሁ? ፕሪንስፕሎች ናቸው። ጌታ ኢየሱስ ክርስቶስ ችግራችንን አይቶ በእውነት ዝም አይልም። ከንፈሩን መጥቶ ምን አደርግላችኋለሁ፣ ምንም አልችልም የሚል አምላክ አይደለም። እርምጃ የሚወስድ አምላክ ነው። ችግራችንን አይቶ የችግሩ መጠን ለክቶ መዝኖ የእኛን ችሎታና ጥረታችንን አውቆ የእምነታችንን ያለበትን ደረጃ መዝኖ ጌታ ኢየሱስ ክርስቶስ ወደ እኛ መጥቶ የእኛን ችግር ለማስወገድ እርምጃ የሚወስድ አምላክ ነው። እነዚህን ሶስት ነጥቦች እዚህ ጋር ያስቀመጥኳቸውን አይታችሁ ከሆነ የችግሩን መጠን ያህል እንዴት ነው ይህንን ችግር ያልፉታል፣ ይወጡታል፣ በራሳቸው ጥበብ፣ በራሳቸው ችሎታ፣ በእምነታቸው ሊወጡት ይችላሉ፣ ይመዝናል ጌታ ኢየሱስ። አይ አይችሉም፣ እንግዲያው እኔ እመጣለሁ። ችሎታችንን መዝኖ የእምነታችንን ደረጃ ያውቀዋል። በዚህ ውስጥ ለማለፍ በእኔ ላይ ተመርኩዘው በእኔ ላይ አምነውና በእኔ ላይ ራሳቸውን ጥለው ማለፍ ይችላሉ? አይችሉም። አዎ አይችሉም። ስለዚህ እኔ ራሴ ምን አደርጋለሁ? ጣልቃ ገባለሁ ብሎ ጌታ ኢየሱስ ክርስቶስ ይመጣል። እኔ እንደዚህ ብያለሁኝ፣ ከጌታ ከኢየሱስ ክርስቶስ እንክብካቤ ውጪ እና ሩቅ ልንሆን አንችልም። ኢዮብ ነው። በመጽሐፈ ኢዮብ ውስጥ ምን አለ? የወሰድኩትን መንገድ አካሄዴንና ረማመዴን እሱ ያውቀዋል፣ ከሱ ፊት የተሰወረ አይደለም፣ የምሄድበትን መንገድ ያውቀዋል ብሎ ተናግሯል። አሁንም ጌታ ኢየሱስ ክርስቶስ የኔና የእናንተን መንገድ ያውቀዋል። ደግሞም እኛን ሊረዳ በእውነት እርምጃ ይወስዳል፣ ይመጣል። ግን እዚህ ጋር አንድ የተጠቀሰ ነገር አለ። ቁጥር እዚህ ጋር ያለውን ብትመለከቱ ከ48 ላይ ነው። ንፋስ ከወደፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ እየሄደ ወደ እነሱ መጣ የሚለውን ቃል ስትመለከቱ፣ አሁን እስራኤላውያን ሌሊቱን በአራት ክፍል ነው የሚከፍሉት። አንደኛው ከምሽቱ 6 ሰዓት በእኛ አቆጣጠር እስከሚቀጥለው 4 ሰዓት ድረስ ማለት 3 ሰዓት ድረስ የመጀመሪያው ክፍል ነው። ከዛ ቀጥሎ ሁለተኛው ክፍል ነው እስከ ሌሊቱ 12 ሰዓት ድረስ። ከዛ ከ12 ሰዓት ድረስ እስከ 3 ሰዓት ሶስተኛው ክፍል ነው። ከ3 ሰዓት እስከ 6 ሰዓት አራተኛው ክፍል ነው። እንግዲህ ተመልከቱ ስንት ሰዓት አሳልፈዋል? 9 ሰዓት አሳልፈዋል በዛ ጭንቀት ውስጥ። እና በአራተኛው ክፍል ሊነጋ ሲል በጣም በጨለመበት ሰዓት ጌታ ኢየሱስ ክርስቶስ ወደ እነሱ መጣ። በጣም የሚገርም ነው። እኔ እንደዚህ አስባለሁኝ። ጌታ ኢየሱስ ለምን ቀደም ብሎ ከሌሊቱ በሶስተኛው ሰዓት አልመጣም? በሁለተኛው ክፍል አልመጣም? በመጀመሪያው ክፍል አልመጣም? የሚለውን ጥያቄ በአይምሮዬ ጠይቄያለሁ ይህንን ክፍል ሳነብ እና ይህንን መልስ ነው ያገኘሁት። ጌታ ኢየሱስ ክርስቶስ ባለንበት ሁኔታ እኔና እናንተን ለመርዳት እሱ ራሱ በራሱ ሰዓት ምን ያደርጋል? ይመጣል። ይህንን መጽሐፍ ቅዱስ በተደጋጋሚ ሲናገር ታያላቸው። አሁን እዛ ታንኳ ውስጥ የነበረው ጴጥሮስ በጻፈው የአንደኛ ጴጥሮስ ምዕራፍ 5 ላይ እንደዚህ ብሎ ተናግሯል። ላንብብላችሁ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እዚህ ላይ የጊዜ ነገር ተጽፏል። እንግዲህ አለና በጊዜው እግዚአብሔር በራሱ ጊዜ እኔና እናንተን መጥቶ ከወደቅንበት ካለንበት እየተፍጨረጨርን ባለንበት ጊዜ ውስጥ በራሱ ጊዜ መጥቶ ምን ያደርገናል? ከፍ ያደርገናል፣ ያወጣናል የሚልም መልእክት ነው የሚናገረው። እና ጌታ በራሱ ሰዓትና በራሱ ጊዜ ይመጣል። እኛ በምንፈልገው ሰዓት ላይመጣ ይችላል፣ ግን በምንም አይነት ሁኔታ ማንም ሰው ሳይቀድመው እኔና እናንተን ለማዳንና ለመርዳት በሚያስፈልገው ሰዓት በመለኮታዊ እውቀቱና ኃይሉ ወደ እኛ ይመጣል። እግዚአብሔር የተመሰገነ ይሁን። ይህንን ስናገር ጌታ ኢየሱስ ወደ ተጨነቁት ይመጣል የሚለውን ነገር ስናገር እኔ እናንተ ልታስተውሉ ትችላላችሁ። ጌታ ኢየሱስ ክርስቶስ ለተጨነቁ ሰዎች በእውነት የሚጨነቅ የሚያስብ አምላክ እንደሆነ እንድናስብ ጌታችን ኢየሱስ ክርስቶስ ያስፈልጋል። ግን ሌላ ሶስተኛ ነጥብ እዚህ ጋር ጨምሬያለሁኝ። የእኛ ችግር እኛ ችግራችን ነው ያልነው ችግር ወደፊት ለመራመድ አስቸግሮናል የምንለው ችግር ከወደፊት እየመጣ እንዳንንቀሳቀስ አድርጎናል የምንለው ችግር ጌታ ኢየሱስ ክርስቶስ ወደ እኛ እንዳይመጣ ሊያግደው በፍጹም አይችልም። እንደዚህ ብያለሁ። የእኛ ችግር እሱን ከመምጣትና ከመርዳት እኛን ከመርዳት አያስቸግሩም። ሰዎችንና ነገሮችን የሚያሰጥሙ ነገሮች እሱን ጌታ ኢየሱስን ሊያሰጥሙት አይችሉም። እኛን የሚያስጨንቁን ነገሮች ጌታ ኢየሱስን ሊያስጨንቁት አይችሉም። አሁን እዚህ ጋ ነው አንድ ነገር እኔ የጠቀስኩት ተአምር፣ የተአምር ትርጉም ያለው እዚህ ላይ ነው ብዬ እዚህ ነጥቤ ላይ አስቀምጫለሁ። ተአምር የሚባለውን ነገር እንዴት ነው የምትተረጉሙት? ስለ ተአምር አስባችሁ ታውቃላችሁ? ምንድን ነው ተአምር? ተአምር የሚባለውን ነገር መጽሐፍ ቅዱስ የሚያስቀምጠው እንደዚህ አድርጎ ነው። ተመልከቱ። አሁን እኔና እናንተ በተፈጥሮ ውስጥ የተፈጥሮ ሕግጋት ከሚቆጣጠሩት ነገር ውጪ ልንሆን አንችልም። ለምሳሌ ብድግ ብለን ወደ ሰማይ መብረር አንችልም። እንችላለን? መዝለል እንችላለን። ከዚህ ምናልባት 1-2 ሜትር ወደፊት መዝለል እችላለሁ፣ ግን ከዚህ ብድግ ብዬ እነ አጼ ጋር እነ ቴዎድሮስ ጋር ደርሼ ቭው ብዬ መምጣት እችላለሁ እንዴ? አልችልም። ይሄ የተፈጥሮ ህግ ነው። በውሃ ላይስ መራመድ እንችላለን? በውቅያኖስ ላይ ሰዎች እዛ ዱብ ቢያደርጉን ፕሮብሌም የለም በቃ መራመድ ይችላሉ ብለን እየዘነጥን መሄድ እንችላለን? አንችልም። ይሄ የተፈጥሮ ህግ ነው። አያችሁ፣ ከተፈጥሮ ህግ በላይ አንድ ነገር መሰራት ከተቻለ መከናወን ከተቻለ ያ ምንድን ነው? የተፈጥሮ ህግን የጣሰ ነገር ስለሆነ በመጽሐፍ ቅዱስ ቋንቋ ተአምር ነው የምንለው። ለምሳሌ ሽባውን ጌታ ኢየሱስ ክርስቶስ አንተ ልጅ ተነሳና አልጋህን ተሸከመ ሂድ ብሎ ተናገረው። ይሄ ተአምር ነው። በሽተኛ ሰው ተነስቶ አልጋውን ተሸክሞ ለመሄድ አይችልም በተፈጥሮ፣ ምክንያቱም በሽታ ሲያደቀው ኑሯል፣ ደክሟል። ሁለተኛ ሽባ ነው፣ በራሱ መነሳት አይችልም። ግን ተነስና አልጋህን ተሸክመ ሂድ ሲለው ተነስቶ ብድግ ብሎ ቆሞ አልጋውን ብድግ አድርጎ ተሸክሞ ከሄደ ይሄ ተአምር ነው፣ ከተፈጥሮ ህግ ውጪ ነው። እና ጌታ ኢየሱስ ክርስቶስ ከተፈጥሮ ህግ ውጪ በሆነ መንገድ ነው አሁን በባህሩ ላይ ሲሄድ የምንመለከተው። ተመልከቱ ቁጥር 48 በአራተኛው ክፍል በራሱ ጊዜ በባህሩ ላይ እየሄደ ወደ እነሱ ምን አደረገ? መጣ። አሁን እኔና እናንተን የሚያስጨንቀን ምንም አይነት ነገር ይሁን ጌታ ኢየሱስን አያስጨንቀውም። የተፈጥሮ ህግ ይሁን ሰው ሰራሽ ህግ ይሁን ሰው ሰራሽ ተንኮል፣ አመፅ ወይም ደግሞ ሰይጣናዊ ነገር ይሁን ጌታ ኢየሱስ ክርስቶስን ሊያግደውና ሊያስረው እንዳይሰራ ሊከለክለው አይችልም። ቅድም ለዚህ ነው የተናገርኩት። ሰዎች ጌታ ኢየሱስ ክርስቶስን ስለማያምኑ ነው የተለያየ ጭንቀት ውስጥ፣ ወጀብ ውስጥ፣ አውሎ ነፋስ ውስጥ ገብተው የሚጨነቁት። በጌታ በኢየሱስ ላይ የምናምን ከሆነ ዛሬም ጌታ ኢየሱስ ክርስቶስ ተአምር የመስራት ችሎታና ኃይሉ እንዳለ ነው። ለምንድን ነው ተአምር የማይደረገው ብላችሁ ብትጠይቁ ሰዎች ስለማያምኑ ነው። እምነት በጌታ በኢየሱስ ክርስቶስ ላይ ስለሌላቸው ነው። ስለዚህ ተአምር ከተፈጥሮ ሕግጋት ውጪ የሚደረግ ነገር ነው። ጌታ ኢየሱስ ክርስቶስ ከተፈጥሮ ሕግጋት ውጪ የሆነ ነገር ሲያደርግ ታዩታላችሁ። ሕዝቡን ያስጨነቀው ነገር፣ እኔና እናንተን ያስጨነቀን ነገር በጌታ በኢየሱስ ክርስቶስ ቁጥጥር ስር ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን እኔ የምናገረው ነገር ምንድን ነው? እምነታችን በእነዚህ ሁሉ ነገሮች ውስጥ በማን ላይ እንዲሆን ነው? በኢየሱስ ክርስቶስ በጌታችን ላይ እንዲሆን ነው። የሚያስጨንቀንን ነገር ያያል። አይቶ ደግሞ ምን አይልም? ዝም አይልም። ሁኔታውን መዝኖ አይቶ ለክቶ የእኛንም ችግር በደንብ ተቆጣ አይቶና መዝኖ ወደ እኛ አንድ ባንድ እርምጃ እየተራመደ ይመጣል። ግን አሁንም ማሰብ ያለብን በሰዓቱ ወደ እኛ ችግርና ወደ እኛ ሁኔታ ይደርሳል። እግዚአብሔር የተመሰገነ ይሁን። ስለዚህ ይህንን ከተናገርኩ በኋላ በሶስተኛ ደረጃ የምናገርበት ነጥብ ይሄ አጠቃላይ አሁን ደቀ መዛሙርቱም ቀጥሎ ማነብላችሁ ነገር የሰዎችን ተፈጥሮ እውነተኛ መግለጫ እንደሆነ ያሳየናል። አሁን ላንብብላችሁ የሚቀጥለውን ሀሳብ። በባህር ላይ እየተራመደ መጣ፣ ሊያልፋቸውም ይወድ ነበር ይልና ለምን ሊያልፋቸው ይወድ ነበር እናገራለሁ ጥቂት ነገር። እነሱ ግን በባህር ላይ ሲሄድ ባዩት ጊዜ ምን መሰላቸው? ምትሃት መሰላቸውና ጮሁ። ሁሉ አይተውታልና ታወኩም። ወዲያውኑም ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ወደ እነሱም ወደ ታንኳይቱ ገባ። አሁን እዚህ ከቁጥር 49 እስከ ቁጥር 50 ድረስ ያለውን ነገር ስትመለከቱ ይሄ አጠቃላይ የሰው ልጆች ተፈጥሮ መግለጫ እንደሆነ እኔ አስተውላለሁ። ተመልከቱ፣ ደቀ መዛሙርቱ ወደ እነሱ ጌታ ኢየሱስ ክርስቶስ ሲመጣ ያሳዩትን ነገር። አሁን እነሱ ተጨንቀዋል፣ በመከራና በችግር ውስጥ ነው ያሉት። ያንን ጭንቀታቸውን አይቷል። ጭንቀታቸውንና ያስፈራቸውን ያስጨነቃቸውን ነገር ለማስወገድ ወደ እነሱ እየተራመደ ሲመጣ ደቀ መዛሙርቱ ቅድም አንብቤላቸዋለሁ ቁጥር 55 ላይ ልባቸው ቁጥር 52 ላይ ልባቸው ደንዝዞ ነበር። ምናልባት ልባቸው የደነዘዘው ከተለያየ ምክንያት እንደሆነ ነው የማስበው። አንደኛ ከእምነት ማጣት ነው። ሁለተኛ የጭንቀቱ የዛ የባህሩ ላይ ያለው አስጨናቂ ሁኔታ ሀሳባቸውን፣ አይምሯቸውን በታትኖት ልባቸውን አደንዝዞት እንደነበረ አስባለሁ። ግን ጌታ ኢየሱስ ወደ እነሱ ሲመጣ ያሳዩት ነገር በጣም የሚገርም ነው። ምንድን ነው ያሉት? ምትሃት ነው የመሰላቸው። ሁሉም ነው ደግሞ ተመልከቱ፣ ሁሉ አይተውታል። ሁሉም ሁሉም አንድም ሰው አልቀረም 12 ነበሩ ብለን ነው የምናስበው 12ቱም አይተውታል just imagine አሁን ያለውን ሁኔታ ተመልከቱ ጌታ ኢየሱስ ወደ እነሱ እየመጣ ነው እና እነሱ ያሰቡት ምንድነው የሆነ ምትሃት የሚለው ቃል ምን ማለት ነው መንፈሳዊ የሆነ አደጋ የሚያደርስ እንደ ቅዠት ነገር ወይም ደግሞ እንደ ሰይጣን ነገር የተገለጠ ነገር ነው የመሰላቸው እና ተጨንቀዋል ግራ ገብቷቸዋል እና ሁሉም ነው አንድ ጊዜ ነው ያዩት እና ሁሉም ደግሞ ፈርቷል አንዱ ተነስተው ኖ ኖ መፍራት የለብንም ለምን ትጮሃላችሁ ሲል አትመለከቱም ሁሉም ባንድነት ነው የጮሁት ምን ብለው እንደጮሁ አልተመዘገበልንም ግን በጣም ታወከዋል ቃሉ ምንድነው የሚለው ሁሉም አይተውታል ታወኩም ነው የሚለው ይሄ ታወኩ የሚለው ነገር በጣም ያለመጠን ተጨነቁ እና የሚሰሩትና የሚይዙትና የሚለቁትን አጡ የሚለውን ነገር ነው የሚያሳየው ይሄ የሰዎችን አጠቃላይ ሁኔታ መግለጫ ነው ብዬ ተናግሬበታለሁ ወይም ነጥብ ሰጥቼበታለሁ እና እንደዚህ ብያለሁ እዚህ ነጥቤ ላይ እናንተ አሁን ደቀ መዛሙርቱ ባሉበት ሁኔታ ውስጥ ብትሆኑ እና ደቀ መዛሙርቱ ያዩትን ነገር ብታዩ ምንድን ነው ልትሉ የምትችሉት? ትጮህ ይሆን? ወይ ጌታ ኢየሱስ መጣ ሊያድነን ብላችሁ እጃችሁን ዘርግታችሁ ትቀበሉት ይሆን? አንዳንድ ሰዎች ሊፈርዱ ይችላሉ። በእርግጥ ብዙዎቻችን እንደ ደቀ መዛሙርቱ ልንጮህ እንደምንችል ልንፈራ ልንጨነቅ እንደምንችል በጭንቀት ላይ ሌላ ጭንቀት መጣብን ልንል እንደምንችል አስባለሁ። ይሄ ምንድነው የሚያሳየን መሰላችሁ? ሰዎች በአጠቃላይ የሰው ልጆች በሙሉ መንፈሳዊ ነገርን ይፈራሉ። አሁን ይሄንን ስናገር በዓለማችን ላይ የክርስትና እምነት ተከታይ የሆኑ መንፈሳውያን ሰዎች አሉ፣ እውነተኛ አማኞች። እውነተኛ እምነት የማይከተሉ በስመ ክርስትና የተሳሳተ እምነት የሚከተሉ ሰዎች አሉ እና ደግሞ ልዩ ልዩ ሃይማኖቶች የሚከተሉ ሰዎች አሉ። ምንም ሃይማኖት የለንም የሚሉ ከሃዲዎች አሉ። እነዚህ ምን ተብለው ነው የሚጠቀሱት? ኤቲስቶች ናቸው። እና ምንም አይነት ሰዎች እንሆን መንፈሳዊ ነገር ሲገለጥ ሰዎች ሲያዩ በእውነት ይፈራሉ። በትክክል እኔ የማውቀው ኤቲስቶች ነን የሚሉ ከሃዲዎች፣ እግዚአብሔር የለም፣ መንፈሳዊ ነገር የለም፣ ስንሞት ነገሮች ሁሉ ያከትማሉ፣ እኛ ዘላለማዊ ነፍስ የሚባል ነገር የለንም የሚሉ ሰዎች በጨለማ ምንም አይነት ኮሽታ ይስሙ እንደ ማንኛውም ሰው ሲደነግጡና ሲርበተበቱ ታይተዋል። አይሮፕላን ላይ አደጋ ሊደርስ ሲል ኤቲስቶች ናቸው እንደውም ቀድመው ኦ ጎድ ምን ልናደርግ ነው? ምን ይሻለናል? ብለው ወደ ጸሎት የሚሄዱት። ስለዚህ መንፈሳዊ ችግርና ጭንቀት ውስጥ ሲገባ ማንም ከሃዲ የሚሆን ሰው የለም፣ ሁሉ ሰው ይፈራሉ። እና እዚህ ጋር ግን በእርግጥ የታየው ነገር ጭንቀት ብቻ አይደለም ወይም ምትሃት አይደለም፣ ጌታ ኢየሱስ ክርስቶስ ነው። ግን ማንኛውም መንፈሳዊ ነገር ሰይጣንም ቢሆን ወይም ማንም ምንም መንፈሳዊ ነገር ቢገለጥ ላለመፍራት የምትፈልጉ ከሆነ አንድና አንድ ማመን ያለባችሁ በጌታ በኢየሱስ ክርስቶስ ላይ ብቻ ነው። ከጌታ ከኢየሱስ ክርስቶስ ጋር ከሆናችሁ ምትሃትም ይገለጥ ሰይጣንም ይገለጥ በሰማይና በምድር ያሉ ምስጢሮች ሁሉ ይገለጡ፣ ከጌታ ከኢየሱስ ጋር ከሆናችሁ ምንም አይነት ጉዳትና ምንም አይነት አደጋ ሊመጣባችሁ አይችልም። ስለዚህ እርግጠኛ መሆን ያለባቸው ሰዎች የመንፈሳዊ ፍርሃት መድኃኒት የሆነውን ጌታ ኢየሱስ ክርስቶስን አጥብቆ መያዝ አለመያዛቸውን ማረጋገጥ መቻልና አለመቻላቸውን ማወቅ ነው። ስለዚህ እኔ ለእናንተ የምመክረው በሕይወታችሁ ዘመን ሁሉ ሊያጋጥሟችሁ በሚችሉ ማንኛውም ነገሮች ውስጥ መንፈሳዊ ፍርሃት፣ ሰዎችን የሚያስጨንቁ ፍርሃቶች በሚመጡበት ጊዜ እንዳትፈሩ፣ እንዳትደነግጡ የምትፈልጉ ከሆነ ሰላማችሁ፣ ደስታችሁ እንደተጠበቀ ለመሄድ የምትፈልጉ ከሆነ ከጌታ ከኢየሱስ ጋር ተጣበቁ። አንድ ጊዜ ትዝ ይላችሁ እንደሆነ እዚህ ተናግሬያለሁ። አንዲት ልጅ ከአባቷ ጋር ቤተ ክርስቲያን ሄዳ ሰባኪው ሰይጣን በጣም ኃይለኛ ነው ሲል ሰምታ ምን እንዳለች ነግራችኋለሁ አይደል? ቤቷ ሄዳ አባቷን ሰይጣን ከኔ ይበልጣል እንዴ ብላ ጠየቀችው። አይ ካንቺ በጣም ይበልጣል አላት አባቷ። በጣም ተጨነቀች፣ ወደ ጓዳ ገባች፣ አሰበች። እንደገና ሮጥ አመጣ። ግን ካንተ ይበልጣል እንዴ ዳዲ ሰይጣን ስትለው አለና አባቷ አው ከኔ ይበልጣል። በጣም ዲስትረስድ ነው የሆነችው ልጅቷ፣ ተጨንቃለች። እንደገና ወደ ጓዳ ወደ መኝታ ቤቷ ገባችና አስባ ከኢየሱስ ይበልጣል እንዴ የሚል ሀሳብ ብልጭ ብሎላት መታ ስጠይቀው ኢየሱስ አላት አባቷ ከሰይጣን ብዙ መቶ ሺህ እጥፍ ይበልጣል። እንግዲያው አለች ልጅቷ እኔ ከኢየሱስ ሁለተኛ አልለይም አለች። ከኢየሱስ ጋር የማንለይ ከሆነ ጌታ ኢየሱስ ክርስቶስ በአደጋ በወጀብ በአውሎ ነፋስ ውስጥ ሁሉ ስልጣን ያለው እኛን የሚያስጨንቀን የማያስጨንቀው የማይረብሸው የማይነካው የማይነቀንቀው አምላክ ስለሆነ ከጌታ ከኢየሱስ ጋር መጣበቅ በጣም አስፈላጊ ነው። እዚህ ኢንዲያናፖሊስ ውስጥ አንድ በዜና ያየሁት ነገር አለ። የሆነ ትምህርት ቤት ይሁን የሆነ ቦታ ነው እና ሰዎች የሆነ ሰይጣናዊ እንቅስቃሴ እዛ ቦታ ላይ አለ እና እዛ ቦታ የሚኖሩ ሰዎች ሁሉ እንደ ዶርም እንደ መጠለያ ነገር ነው። በቃ ይጨነቃሉ፣ ይረበሻሉ። አይምሯቸው በሙሉ ጤነኛ አይደለም የሚሆነው እና ምን ማድረግ እንደሚገባቸው ሰዎች አላወቁም። በእርግጥ እኔም ማምነው ሰይጣናዊና አጋንንታዊ አንድ የሆነ ተጽዕኖ እዛ ቦታ ላይ እንዳለ ነው እና እነዚህ ሰዎች ወደ ጌታ ወደ ኢየሱስ ክርስቶስ ቢመጡ ጌታ ኢየሱስ ክርስቶስን ቢያውቁ ከዚህ አስጨናቂ ነገር ነፃ ይወጡ ነበር። ግን ሰዎች ጌታ ኢየሱስን ባልወደዱት መጠን በዚህ ዓለም ላይ ምትሃት የመሰለ ማንኛውም ነገር ሲያስጨንቃቸውና ሲረብሻቸው ታያላችሁ። ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን ዘንግተውታል። ያ 5000 የመገበው ሰው፣ ያ አጋንንትን ውጣ የሚለው ሰው፣ ያ ሙታንን የሚያስነሳው እና ሽባውን ተነስና አልጋህን ተሸከምና ሂድ የሚለውን ከአይምሯቸውና ከልባቸው አሁን በዚህ ሰዓት አጥፍተውታል። ስለዚህ ተጨንቀው ሲጮሁ ትመለከታላችሁ። የብዙ ሰዎች ችግር ነው። እኛ ግን እንደዛ አይነት ችግር ውስጥ እንዳንገባ ከጌታ ጋር እንድንጣበቅ ከጌታ ጋር እንድንስማማ በጌታ ውስጥ ሆነን ከጌታ ጋር እንድንራመድ እግዚአብሔር አምላካችን ይፈልጋል። አዎ ጭንቀት ውስጥ ነው ያሉት። ወደሚቀጥለው ነጥብ እሄዳለሁ። የጌታ ኢየሱስ መልስና የድርጊቱ ውጤት የሚል ነጥብ አለኝ። እንደምታዩት ጌታ ኢየሱስ ክርስቶስ ሊያልፋቸው ወዶ ግን አላለፋቸውም። ሊያልፋቸው ወዶ የሚለው ቃል የተቀመጠበት ምክንያት ምናልባት እማይጮሁ እንደሆነ እኔን ስመጣ አይተው መጣ ሊያድነን ብለው በእልልታ ይቀበሉት እንደሆነ ሁሉ እየገመገመ ነበር። ግን እንደዛ አይነት ውጤት እንደዛ አይነት መልስ ከነሱ አላየም። ደግሞም እምነት ኖሯቸው አይ ይሄ ምንም ችግር የለም እኛን የሚጠብቀን የማይተኛ የማያንቀላፋ ነው እና ይሄ የታየን ነገር whatever it is በእኛ ላይ ተጽዕኖ ሊያመጣ አይችልም የሚል እምነት ይኖራቸው ይሁን አይኖራቸው ይሁን ይህንን ሁሉ እየገመገመ እንደነበረ አስባለሁ። ግን የጌታ ኢየሱስ ክርስቶስ መልስና የድርጊቱን ውጤት እንመልከት። ጌታ ኢየሱስ ምንድን ነው ያላቸው? ወዲያውም ተናገራቸውና እየጮሁ እያሉ ነው፣ አይዟችሁ አላቸው፣ እኔ ነኝ አትፍሩ ብሎ ተናገራቸውና ወዲያው ወደ ታንኳ ውስጥ ገባ። ጌታ ኢየሱስ ክርስቶስ እኔ ነኝ አትፍሩ ብሎ ተናገራቸው እና እየተጨነቁና እየጮሁ ባለበት ሰዓት ነው። ይሄ እየጮሁ የሚለውን ቃል በግሪክ ቋንቋ ስትመለከቱት ዝም ብሎ ዋው ብሎ ጮሆ ማቆም አይደለም፣ ኮንቲኒየስ የሆነ ነገር ነው። በቃ እየተንጫጩ ያለምንም ማቆም እየጮሁ እንደነበረ ነው የግሪኩ የሚያሳየው እና ልክ እዛ በተከታታይ እየጮሁ በነበረበት ጊዜ ጌታ ኢየሱስ አይዟችሁ ብሎ ተናገራቸው። አይዟችሁ የሚለው ቃል ራሱ በጣም አስደናቂ ቃል ነው። ይሄ ያላችሁበት ሁኔታ ደግሞም አሁን ምትሃት ነው ብላችሁ ያሰባችሁት ሀሳብ እንዳሰባችሁት አይደለም። ያላችሁበት ሁኔታ የሚያሰጥም የሚያጠፋ መስሏችሁ ነው የተጨነቃችሁት፣ ግን ሊያጠፋችሁ አይችልም። ጭንቀታችሁ ከእናንተ መጥፋት አለበት። አይዟችሁ፣ አትጠፉም። አይዟችሁ፣ የሚያስጨንቃችሁ ነገር ከእናንተ ላይ ይነሳል። አይዟችሁ፣ ፍርሃታችሁ ከእናንተ መራቅ አለበት። እኔ ብርቅም እንደማያችሁ፣ እንደምንከባከባችሁ፣ እንደማልተዋችሁ አሁን ደግሞ በመካከላችሁ ተገኝቼ እንደምረዳችሁ ማወቅ አለባችሁ የሚለው መልእክት ሁሉ ነው ወደ ልባችሁ ያመጣውና የደቀ መዛሙርቱ ፍርሃት ወዲያውኑ እንደጠፋ አስባለሁ። አይዟችሁ የሚለው ቃል አስደናቂ ነው። ፍርሃታቸውን አጥፍቶታል። የሱ ድምጽ እኔ ነኝ የሚለው ድምጽ ከአይዟችሁ ጋራ አብሮ ሆኖ የሱ ድምጽ ሙሉ ኃይል ያለው ድምጽ እንደሆነ በአይናቸው በብረቱ አይቷል። የጌታ ኢየሱስ ክርስቶስ ድምጽ እኔ ነኝ የሚለው ድምጽ የፍቅር ድምጽ ነው። የኃይል ድምጽ ነው። በማዕበል ላይ፣ በህይወት ችግሮች ላይ፣ በህይወት ውጣ ውረዶች ላይ ከፍተኛ የሆነ ስልጣን አለው። ጸጥ ማድረግ ይችላል። እኔ አሁንም በዚህ ዘመን ክርስቲያኖች የማዝነው ምንድን ነው መሰላችሁ? ጌታ ኢየሱስ የትም ባለንበት ቦታ ላይ ተገኝቶ በቃሉና በድምፁ ብቻ አካባቢያችንን ጸጥ አድርጎ እኛን በሰላምና በደስታ ሊሞላ እንደሚችል ሰዎች አያምኑም። ይገርማል። ክርስቲያኖች እንኳን አያምኑም። እና ከዚህ የተነሳ ሲጨነቁ፣ ሲጠበቡ፣ ሲቅበዘበዙ፣ አንዱን ይዘው አንዱን ሲጥሉ እንመለከታለን። ጌታ ኢየሱስ ግን ለሚያምኑት ሰዎች በድምፁ ብቻ ማዕበላችንን ጸጥ ማድረግ የሚችል አምላክ ነው። በእርግጥ የእሱ ድምፅ ጥበብ ሁሉ የሞላበት ድምፅ ነው። የእሱ ድምፅ የማይሰራ ሳይሆን የሚሰራ በከንቱ የማይወጣ ድምፅ ነው። እግዚአብሔር የተመሰገነ ይሁን እና ውጤቱን ትመለከታላችሁ። አሁን አትፍሩ አላቸው። ፍርሃታቸው ከውስጣቸው ተወግዷል። አይዟችሁ እኔ ነኝ፣ አትፍሩ። ሶስት ነገር ነው የተናገራቸው። ከዛ ይህንን ተናግሮ ወደ እነሱ ወደ ታንኳይቱ ገባ። ነፋሱም ወጀቡም ባህሩም ወዲያውኑ በአንድ ጊዜ ነው ጸጥ ያለው እና ደቀ መዛሙርቱ እዚህ ፓወርፖይንቱ ላይ እንደምታዩት የመጨረሻ ሁኔታቸው በጣም ነው የተደነቁት። ምንድን ነው የሚለው ቃሉ? ወደ እነሱ ወደ ታንኳይቱ ገባ፣ ነፋሱም ተወ፣ በራሳቸውም ያለመጠን ምን ሆኑ? እጅግ ተገረሙ። ግን ሁኔታውን ተመልከቱ። በጣም የሚያስጨንቅ ሁኔታ ነው። ድምፁ በጣም ኃይለኛ ነው። ባለፈው ከዚህ ከሜሪላንድ ስንመጣ እናት ዝናብ ትቀዳ ነበር አይደል? ዝናብ ትቀዳ ነበር እና ዝናቡን ለዲቦራ ቀጥታ ለማሳየት ማለት ትቀዳ ነበር ስል ውሃ መደቀኑ አይደለም፣ በእንትን ነው፣ በቪዲዮ ነው የምትቀዳው። እና በኋላ ስታሰማኝ ለዲቦራ ለማሰማት ስታሰማኝ ያን ያህል ድምፅ እንዳለው በፍጹም አልገመትኩም። እኔ ዝም ብዬ እየነዳው ነው ያለሁት እና ለካ ያ ትንሽ የሚመስለው ዝናብ ከፍተኛ ድምፅ ያለው ዝናብ ነው። አሁን የአውሎ ነፋሱንና የወጀቡን ሁኔታ ብትመለከቱ እዛ ውስጥ በጣም የሚያስጨንቅ የሚረብሽ የነበረ ሁኔታ በአንድ ጊዜ ጸጥ ሲል ደቀ መዛሙርቱ ተደንቀዋል። እና የተወሰኑ ነገሮች በሕይወታቸው እንደተከናወኑ አምናለሁ። የበለጠ በእምነት እንዲጠነክሩ አድርጓቸዋል ብዬ ነው የማምነው። ለበለጠ አገልግሎት ምንም ይምጣ ምን እንዳዘጋጃቸው ነው የማምነው። እና እኔ አሁን ለእናንተም የምናገረው በሕይወታችን ውስጥ ጌታ ኢየሱስ ክርስቶስ መጥቶ በችግራችን ውስጥ ጣልቃ ገብቶ ልባችንን፣ አይምሯችንን፣ ነፍሳችንን፣ መንፈሳችንን አይዟችሁ እኔ ነኝ አትፍሩ በሚል አስደናቂ የሚያጽናና ቃል ሲናገር ውስጣችን በጌታ ላይ በመታመን ማንኛውም ነገር ይምጣ ከዚህ በኋላ ከእሱ ጋር ተጣብቄ አልፈዋለሁ፣ እራመደዋለሁ፣ እሱ አይጥለኝም፣ አይተወኝም ወደሚል እምነትና ወደዛ አይነት መረዳት እንድንመጣ ጌታ ኢየሱስ ክርስቶስ ይፈልጋል። በእኛም ውስጥ የሚሰራው እንደዚሁ ነው። ከአጠገባችን አይለይም፣ ያየናል፣ ሊረዳን ይመጣል። እሱ በጣም ከሰው የተለየ ነው። ለእኛ በእውነት ያስብልናል። እነዚህን ነገሮች እንድናስብ ከዚህ ክፍል ውስጥ ጌታ ኢየሱስ ክርስቶስ ይፈልጋል። ያየናል፣ አዎ ያየናል። አይጥለንም፣ አዎ አይጥለንም። አጠገባችን ነው ያለው፣ አይለየንም፣ አዎ አይለየንም። እኔ አንድ ሁለት ሶስት ጊዜ ለዚህ በቤተ ክርስቲያን ውስጥ ጉዳይ እንግሊዝም ሀገር ኢትዮጵያም ሳለው ለሰዎች የነገርኳቸው ነገር አለ። እኔ ጌታ ኢየሱስ ክርስቶስ ኃጢአት ስሰራ ብቻ ነው ከኔ የሚለየው። ኃጢአትና በደል ውስጥ ካልገባሁ በምንም አይነት መንገድ ለምንም አይነት ሁኔታ አልፈራም። የምፈራው ኃጢአትን ብቻ ነው። ኃጢአትን ከሰራው ከኔ ጋር ጌታ አይሆንም። ኃጢአትን የምንጸየፍና ከጌታ ጋር የምንራመድ ከሆነ ሁል ጊዜ ጌታ ከኛ ጋር ነው የሚሆነው። እና የመጨረሻው ነጥቤ የጌታ ሕዝብ የመሆን ጠቀሜታ የሚል ነጥብ ነው። እንግዲህ ተመልከቱ፣ እነዚህ ደቀ መዛሙርት የጌታ ሰዎች ናቸው። ጌታ አድኗቸው የራሱ አገልጋዮች እንዲሆኑ ወደ ራሱ አምጥቷቸዋል። የጌታ ሕዝብ የመሆን ጠቀሜታ በጣም ብዙ ነው። አንደኛ በሱ ይቅር እንባላለን፣ ከሱ ጋር ህብረት እንመሰርታለን። ከዛ ሁል ጊዜ በሱ የምንታይ በሱ ቁጥጥርና በሱ ጥላ ውስጥ የምንሆን ሰዎች ነው የምንሆነው። በምንም አይነት ሁኔታ ውስጥ እንሆን ጌታ ኢየሱስ ክርስቶስ እኛን ከመጠበቅ በፍጹም ችላ የማይልብን ሰዎች ነው የምንሆነው። እና የጌታን ማምለክና በጌታ ውስጥ መሆን አንዳንድ ሰዎች ሞኝነት ሊመስላቸው ይችላል። ሞኝነት አይደለም፣ እጅግ በጣም ጥበብ ነው። በጌታ በራሱ መጠበቅ ነው። መዝሙር 121 ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። ሙሉ መዝሙሩን እዚህ ጽፌዋለሁ፣ አነብላችኋለሁ። እንደዚህ ይላል፣ አይኖቼን ወደ ተራሮች አነሳሁ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው። እግዚአብሔር እግርህን ለመናወጥ አይሰጠውም፣ የሚጠብቅህ ብሎ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል። ታያላችሁ፣ በጣም ብዙ ጊዜ ነው ይጠብቅሃል፣ ይጠብቃል፣ ይጠብቅሃል የሚለው ቃል የተጻፈው። የሚጠብቅህ እግዚአብሔር አይተኛም፣ ደግሞም አያንቀላፋም። አንተን ሌሊትም ቀንም አንቺን ሌሊትም ቀንም ይጠብቅሻል። ማ? እግዚአብሔር። እግዚአብሔር በቀኝ በኩል ይጋርድሃል። ከፀሐይ ቃጠሎ፣ ከሌሊት ከጨለማ ከጨረቃ ቃጠሎ እግዚአብሔር ከሁሉም አይነት ሁኔታ ይጠብቅሃል፣ ከክፉ ሁሉ ይጠብቅሃል። በጣም የሚገርም አስደናቂ በረከት ያለው ነው። ስለዚህ የእግዚአብሔር ሕዝብ መሆን እጅግ በጣም ጠቀሜታ አለው። እግዚአብሔር የሚጠብቀን፣ እግዚአብሔር የሚጋረደን፣ እግዚአብሔር ሌሊትና ቀን አይኖቹን በእኛ ላይ ገልጦ ማንም ሰው ሊያደርግልን አይችልም። የሚመለከተን የሚያየን ሰይጣን ይሁን ምድራዊ አደጋ በፍጹም እንዲነካን የማይፈቅድ አስደናቂ አምላክ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ሁኔታችንን ያያል። ያለንበትን ሁኔታ አይቶ ዝም አይልም፣ ይመጣል። መጥቶ ደግሞ ጩኸታችንን፣ ጭንቀታችንን አይቶ በደንብ በሚያስፈልገን መንገድ ይረዳናል። እና የእግዚአብሔር ሕዝብ የመሆን ጠቀሜታ እጅግ በጣም ብዙ ነው። እና የእግዚአብሔር ሕዝብ ለመሆን አትፍሩ። የእግዚአብሔር ሕዝብ ለመሆን አትሸማቀቁ። የእግዚአብሔር መሆን በዘመናት ሁሉ ማንንም አሸማቆ አያውቅም። እና በጌታ በርቱ፣ በጌታ ጽኑ፣ እግዚአብሔርም ከእናንተ ጋር ይሆናል። እግዚአብሔር ስለ ቃሉ የተመሰገነ ይሁን።